በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። ማቴዎስ ምዕራፍ 4 ከቁጥር 1 እስከ 11። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጦመ በኋላ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ላይ ጫፍ አቁሞ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለ። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለ። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም ሁሉ አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታህ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። በፈተና የሚጸና የተባረከ ነው። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትምንምና። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ያዕቆብ 1 ከ12 እስከ 15። የመጀመሪያው መልአክ ሳጥናኤል እግዚአብሔር እንደ እግዚአብሔር እሆናለሁ ብሎ ተመኘ፣ ተፈተነ፣ ወደቀም፣ ሞተም። አዳምና ሔዋንም በአማካሪያቸው በኩል እንደ እግዚአብሔር ለመሆን ተመኙ፣ ተፈተኑ፣ ወደቁ፣ ሞቱም። ዘራቸው ሁሉ እንደ እነርሱ በመንፈስ ሙታን ሆነው ተወለዱ፣ በክፉ ተፈተኑ። አብርሃም አባታችን በእምነት ሀገሩንና ቤተሰቡን ጥሎ ወደማያውቀው ምድር እንዲሄድ በእርግና ዘመኑ ልጅ እንደሚያገኝ አምኖ እንዲቀበል በተስፋ ያገኘውን ልጅም ለአምላኩ እንዲሰዋ ተፈተነ። ፈተናውንም በእምነት ድል አደረገ። ዮሴፍ በጶጢፋራ ሚስት ተፈተነ፣ ድል አደረገ። ኢዮብም በእምነት በሀብትና በንብረቱ በልጆቹ በባለቤቱ በጤንነቱና በጓደኞቹ ተፈተነ፣ በእምነት ድል አደረገ። ዳዊት በምኞት ተፈተነ፣ ወደቀ። ይሁዳም በምኞት ተፈተነ፣ ወደቀ፣ ሞተም። ቃየን በምኞት ተፈተነ፣ ወደቀ፣ ሞተም። ጌታ ኢየሱስ በመንፈስ ከሰይጣን ይፈተን ዘንድ ወደ ምድረ በዳ ተወሰደ፣ ተፈተነ፣ ፈተናውንም ድል አደረገ። በምድር ላይ ሳለ እንደ እኛ ተፈተነ፣ ኃጢአትን ግን አላደረገም። በዚህም በእምነት የምንፈተነውን ሁሉ ይረዳናል። እኛስ በእምነታችን ወይንም በምኞት ተፈትነን ድል ያደረግንበትና የወደቅንበትን ወቅት እናስተውለዋለንን? እናስተውል። በክፉ የሚፈትንና ለውድቀት የሚዳርግ ሰይጣን ዲያብሎስ ብቻ ነው። እግዚአብሔር ግን ቢፈትነን በእምነታችን ለማጽናት ነው። አርባው ቀን የሙሴን ጾምና የእስራኤላውያንን አርባ ዘመን በሲና በረሃ መንከራተት ያመለክታል። ጌታ ኢየሱስ ከጥምቀት በኋላ በቀጥታ ከሰይጣን ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። የባህሪ ሕይወቱ መንፈስ ቅዱስ ማለት ነው። አርባ ቀንና አርባ ሌሊት ከጾመ በኋላ ተራበ። መራቡም ለፈተናው መነሻ ሆነ። የተፈተነውም ለእኛ ለአማንያን ለክርስቲያኖች አርአያና ምሳሌ ለመሆን ብሎም ለማስተዋል ነው እንጂ በባህሪው እንሆ ኃጢአትና ስተት የለበትም። ፈተናዎቹን በደረጃ እንመልከት። አንደኛ፣ ሰይጣን የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ጌታ ኢየሱስም መልሶ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ አለው። ሁለተኛ፣ ሰይጣን በመቅደስ ጫፍ አቁሞ የእግዚአብሔር ልጅ ከሆንክ ራስህን ወደ ታች ወርውር እንዳትሰናከል መላእክቱን ይልክልሃል አለው። ጌታ ኢየሱስም መልሶ አምላክህን አትፈታተነው ተብሎ ተጽፏል ብሎ መለሰለት። ሦስተኛ፣ ሰይጣን ወደ ረጅም ተራራ ወስዶ የዓለምን ሀብት ሁሉ አሳይቶ ወድቀ ብትሰግድልኝና ብታመልከኝ ይህን ሁሉ እሰጥሃለሁ አለው። ጌታ ኢየሱስም በቁጣ ቃል መልሶ ወግድ አንተ ሰይጣን ለአምላክ ብቻ ስገድ ተብሎ ተጽፏል አለው። እነሆ እነዚህ ሦስት ፈተናዎች እነሆ ሦስቱ አርስተ ኃጣውእ ወይም ደግሞ ሦስቱ የኃጢአት ምንጮች ወይም ደግሞ ርዕሶች በመባል ይታወቃሉ። የመጀመሪያውን ፈተና እንመልከት። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ጌታ ኢየሱስም መልሶ ሰው በእንጀራ ብቻ አይኖርም አለው። የመጀመሪያው አዳም ፈተና በመብል ነበር። ይኸውም በውኑ እግዚአብሔር በገነት ካለው ዛፍ ሁሉ እንዳትበሉ አዟልን በማለት እባቧ ሔዋንን ትጠይቃታለች። ሔዋንም መልሳ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እንዳትሞቱ ከእርሱ አትብሉ አትንኩትም ብሏል አለች። የሰይጣንን ማሾክሾክና አማካሪነት። የሰይጣን ስውር ፈተና ስንመለከት በሔዋንም ሆነ በእምነት አባቶች የሆነውን አስቀድመን እንደተመለከትነው ቀላል አይደለም። የመጀመሪያው አዳም ገና በመጀመሪያው ፈተና ወደቀ። ሁለተኛው አዳም ጌታ ኢየሱስ ግን ሦስቱንም ፈተናዎች ከመጽሐፍ ቅዱስ የእግዚአብሔርን ቃል በመጥቀስ ድል አደረገ። የመጀመሪያው አዳም በገነት መካከል ሁሉንም በሚያገኝበት በብልጽግናው ቦታ ተፈተነ፣ ወደቀ፣ ሞተ። ሁለተኛው አዳም መድኃኔ ዓለም ክርስቶስ ግን ምንም በማይገኝበት በምድረ በዳ ተፈተነ፣ ፈተናውንም ድል አደረገ። ሰይጣን በማታለልም ሆነ በኃይል ሰዎችን ከአምላካቸው ጋር ያላቸውን ግንኙነት መበጠስ ይፈልጋል። ዓላማውም ይህ ነው። በሚችለው ኃይል ሁሉ ማስክ አድርጎ ወይም ለብሶና ተሸፋፍኖ ይቀርባል። ካልቻለ ደግሞ ማስኩን አውልቆ በግልጽ ራሱን አምላክ አድርጎ ስገዱልኝ፣ አምልኩኝ ማለት ይጀምራል። የአዳምና የሔዋንን መፈተን እናስተውል። በጥጋብ ክብርን በመፈለግ ነበር። ሰይጣን የመጀመሪያውን አዳም ድል ያደረገው የእንስሳይቱን የእባብን ሥጋ በመልበስ በሚጠፋው መብል በኩል ነበር። መድኃኔ ዓለም ክርስቶስን የፈተነው ግን ሥጋ በመልበስ አልነበረም። ምናልባት የብርሃን መልአክ መስሎ ይሆናል ለጊዜው የቀረበው፣ ራሱን የብርሃን መልአክ መስሎ ይቀርባልና። ከዚህ ላይ በጣም የሚደንቀው መድኃኔ ዓለም ክርስቶስ ሰይጣንን ድል የሚነሳው ሰይጣን ዲያብሎስ አዳምን በተንኮል እንዲወድቅ ያደረገበትን ሥጋ በመልበስና تراسو هونو بمقرب نبر سلهونم نو 40 قننا ليلت بمصوم من درق بسي بمراب نبر يتفتنو سيطانم جيتا يسوسن بفتنا لمطال يمكرو بلبسو سغا اندرق بسي لدكاما سغاو بمياسفلغو بكل بمتقات نبر يمكرو بتلين የእግዚአብሔር ልጅ ከሆንክ በማለት በመጠራጠር ስልጣኑን ያለ አግባብ እንዲጠቀምበት በመገፋፋት ነበር የቀረበው። የእግዚአብሔር ልጅ ከሆንክ ትችላለህ፣ የእግዚአብሔር ልጅ ካልሆንክ ግን አትችልም ለማለት ፈልጎ ነው። የፈሪሳውያንም ኢየሱስን መፈተን ከዚሁ ከሰይጣን ምንጭ የተነሳ ነው። የሰው ልጅ ከውድቀት ጀምሮ በመንፈስ ሞቷል። ቢሆንም የእግዚአብሔርን ቃል ሲሰማ ሕያው ይሆናል። ለዚህ ነው ጌታ ኢየሱስ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ብሎ የተናገረው ዮሐንስ 5:25። ሰይጣን የሚጋደለው በሚሞተው ሥጋ ውስጥ የተደበቀውን ሕይወት ቃሉን ሰምታ እንዳትድን ነው። ጌታ ኢየሱስ ደግሞ በሞትና በሕይወት ላይ ሥልጣን ስላለው ቃሉን በመንፈስም ሆነ በሥጋ የሞቱትን የማንሳት ሥልጣንና ኃይል እንዳለውና ለሰው ልጆች ሕይወት እንደ ሥጋዊ መብል የእግዚአብሔር ቃልም አስፈላጊ እንደሆነ ነው የሚያሳየው። ሟችና በስባሽ የሆነው ሥጋ በሞተው እህል ለጊዜው ኃይል አግኝቶ እንደሚንቀሳቀስ ሁሉ በሥጋችንም ውስጥ የተደበቀችው ህይወታችን የዘላለም ሞት ወይም ህይወት የሚጠብቃት ስለሆነ የሚፈረድባት በስጋዊ ህይወት ያለች የእግዚአብሔርን ቃል አምና በመስማቷና ባለመስማቷ ይሆናል። ስለሆነም መድኃኔ ዓለም ክርስቶስ የሰው ልጅ ህይወት ደህንነት በምግብ ብቻ ሳይሆን በእግዚአብሔር ቃል ጭምር መሆኑን አበክሮ የሚናገረው ለዚህ ነው። ሁለተኛ ከመቅደስ ጫፍ አቁሞ የእግዚአብሔር ልጅ ከሆንክ የምትጠበቀው መሲ ከሆንክ ራስህን ወደ ታች ወርውር እንዳትሰናከል መላእክቱን ይልክልሃል አለው። ጌታ ኢየሱስ መልሶ ጌታ አምላክህን አትፈታተን ተብሎ ተጽፏል አለው። ዘዳግም 6:16 ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ሰይጣን በመቅደስ በሚገኙ አገልጋዮች መካከል ገብቶ ማተራመስና መፈተን አይከብድበትም፣ ቃሉንም መጥቀስና ማንበልበል አይከብድበትም። ነገር ግን የሚጠቅሰው የሚያነበንበው በተሳሳተ መንገድ ነው። ሔዋንንና አዳምን በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካሙንና ክፉውን የምታውቁ እንደምትሆኑ እግዚአብሔር ስለሚያውቅ ነው እንጂ በማለት አምላካቸውን እንዲፈታተኑት አድርጓል። ይህ ክፍል በእግዚአብሔርና በሚመናን መካከል የሚቆሙትን በማንኛውም ቤተክርስቲያን የተሰለፉትን አገልጋዮች በአይነታቸውና በሙያቸው ብሎም በየማዕረጋቸውና በየጸጋ ስጦታቸው ያሉትን ሁሉ ይመለከታል። እግዚአብሔር ባቆማቸው ያገልግሎት ቦታ በታማኝነት በቤተ መቅደስ ባይቆሙ ዲያብሎስ እነርሱን በተለያየ መንገድ ጠልፎ ወደ ጥልቁ ለመጣል ችግር የለበትም። ሌላው ቤተ መቅደስ የማንኛውም አማኝ ልቦናን ያመለክታል። የእግዚአብሔር ቤቶች የመንፈስ ቅዱስ ማደሪያ ተብለን ተጠቅሰናልና ጥያቄው እንደ ስያሜያችን በልባችን ቤተ መቅደስ የተጠራቀመውና እንደ ጉልላት በሚጠቀሰው ራሳችን ላይ ተቀምጦ የሚያዘን ማን ነው የሚለው ሳናስበው የጠላት ሥራዊት መስፈሪያና የጽድቅ ጠላት ለሆነው ለክፉ መቆሚያ ሆነን እንዳንገኝ ያሰጋል። ሶስተኛ በዓለም ሀብትና ንብረት ሰይጣን የዚህ ዓለም ገዢ ተብሎ ስለተጠራ ወድቀህ ብትሰግድልኝና ብታመልከኝ ይህን ሁሉ ሰጥሃለሁ አለው። ሰይጣን ራሱን በእግዚአብሔር ቦታ ማስቀመጥ አይከብድበትም። ጌታም መልሶ ወግድ አንተ ሰይጣን ለአምላክ ብቻ ስገድ ተብሎ ተጽፏል አለው። سيطان عدام النهيوانين بتبالو كالاتشو بلاي اندك زيابير اندم التوانو سلم يوك بينا انتك انتو وينم تمك نتوانو مالتو نبرا فتناو نيزو اللاتشي بمالتو نبرا فتناو ياكرا اللاتشو جيتا بفتناتشو يفتنا اينتوچو هلو بزي زمان لما نقني كريستيانوچ يميساتو تنتمرت ماستوال تقبينو ولتن يو عدام بمبال يتتكسو جيتا يسوس فتناوچين انديتنا بمن دل مارق اندچال الناستول لنيا تمرتنونا يهوم بفتناو قطر قالون بمتكس اندي تصفال بمالت بچانو ديل يادرقو سيطان جين لما الساسات قالون يتتكمو عندي جزي بچانو يهوم عملكو تكزيابير بميفز امبت بوتا ببيت مقدس نبري يتكسو جيتا يسوس جين كما صاف قدوس قالون بمتكس يتتكمو بفتناوچو لك نبر سيطان سوچين يميفتنبت اندكما غون بميجبا ياوكال يتنكرو كيهدوبت قالون بماسمسل يتتكمبتال كبرتوبت دغمو فيت لفيت لماطقات يواغاچوال جيتا يسوسم يا سيطان اندكما غون ياوكال سوچين لماطمد يميزرغاو نوطمد بميجبا ياوكال كأني تمارو بلو سلتنا قرى بسمو يمنا من كريستيانو تشلو كجيتا زند بن مار رسون بن لفس طلات ديابلو سن بقلالو دل لمارد انشلالن باقبابونا ببوتاو كتتكمل بت يك زيابهر قالو خلت تاف قالو سيفي ليك يتسال سيفنو يما جمرياو عدام يك زيابهر قال سلت علنا بلبو سلال طبقة አልፎ ክብሩን ስለፈለገ እንደ እግዚአብሔር ለመሆን ስለተመኘ በክፉ ተፈተነ ወደቀ ሞተ መልእክታችን አጠናቀ ወገኖቼ እነዚህ ጌታ ኢየሱስ የተፈተናቸው ፈተናዎች በቁጥር 1 በግልጽ የሚያመለክቱና የሚያስተምሩት የእግዚአብሔር ልጆች የእግዚአብሔር አገልጋዮች በአጠቃላይ ክርስቲያኖች በመሆናችን የሚመጡብንን የፈተና ምንጮች ነው ከሆነ ዘንድ ስንቶቻችን በልበ ሙሉነት የእግዚአብሔር ልጆች ሁነተኛ የእግዚአብሔር አገልጋዮች ሁነተኛ ክርስቲያኖች መሆናችን መሰክራለን ከሆነ ዘንድ ይህን በመሆናችን የእግዚአብሔር ልጆች በመሆናችን አገልጋዮች በመሆናችን የደረሰብን ፈተና አለ ወይ ፈተናውንስ እንዴት ነው መቋቋም የቻልነው? የእግዚአብሔር ልጆች በመሆናችን ካልተፈተን ተፈትነንም በአምላካችን ጸጋ በድል ካልቆምን ልጆቹ ወይም አገልጋዮቹ መሆናችን ጥያቄ ላይ ያቀርበናል ያጠራጥራል ማለት ነው። ከጌታ ኢየሱስ ፈተናዎች የምንማረው ለማስተዋልን ሞክር። ከመጀመሪያው ፈተና የምንማረው ምንድነው? በዘመናችን አጋጠመን የምንለውን ፈተና ከመጀመሪያውና ከሁለተኛው አዳም ፈተና ጋር ስናነጻጽረው የትኛውን ይመስላል? ፈተናውስ ድል ለማድረግ የቻል ነው በምን አይነት መንገድ ይሆን? የፈተናው አይነትስ አንድ አይነት ነው ወይስ ህብረ ብዙ ነው? እናስተውል። የፈለገው የፈተና አይነት ይደርደር ድል ማድረጊያ የጦር መሳሪያችንና ሰይፋችን ያው የእግዚአብሔር ቃል ብቻ መሆኑን እናስተውል። ከጌታ ኢየሱስ የምንማረው ይሄንን ነው። እግዚአብሔር አምላክ ካረዳ በስተቀር በረሃብ የሚመጣ ፈተና ቀላል አይደለም። ከረሃብ ይልቅ ጦር ወይም ሰይፍ ይሻላል ይባላልና በጥጋብ የሚመጣ ፈተና ቀላል ነው ማለት ይገን አይደለም። እንዲያውም እርሱ ሊከፋ ይችላል ወደ ክህደት የሚመራ አደገኛ ፍላጻ ወይም ጦር ነውና። ባጭሩ በመጀመሪያው አዳም በገነት መካከል የሆነውን መገንዘው ይበቃል። የምንፈተነው በመንደን ነው? በረሃብ ወይስ በጥጋብ? የእግዚአብሔር ልጆች በመሆናችን ወይስ በስጋ ዓለማውያን በመሆናችን ነው? ጌታ ኢየሱስ ድንጋዩን ዳቦ የማድረግ ኃይልና ስልጣን ነበረው። ነገር ግን የሰይጣንን ተንኮል ስለሚያውቅ ስልጣኑን እንዲሁ አልተጠቀመበትም። በዚህ ወቅት የሰው ልጅ ስልጣን ቢኖረው ኖሮ ሶስቱንም ፈተናዎች ስልጣኑን ለማሳየት ይንጠራራ ነበር። እግዚአብሔር አምላካችን የሰጠንን የመንፈስ ቅዱስ ሀብት ጸጋና ስልጣን ያለ አግባብ እንዳንጠቀምበት እኛን ለማስተማር መሆኑን መገንዘብ ይኖርብናል። ጌታ ኢየሱስ ሁሉን ማድረግ ሲቻለው ከሰይጣን የቀረበለትን ፈተና ሁሉ ማስኩን አውልቆ በግልጽ በመለኮቱ ስልጣን ላይ እስከመጣበት ድረስ በትዕግስትና በቃሉ ድል ነስቶታል። የተጻፈው ሁሉ ለትምህርታችንና ለተግዛዝ ስለተጻፈ ለግላችን የሚቀርልንን ትምህርት አጥብቀን መፈለግና ደግሞም መጠቀም ይኖርብናል። በመጀመሪያው ፈተና ላይ ሰይጣን አብይ ፈተና አድርጎ ያቀረበው ፈራሽና በስባሽ ለሆነው ሥጋ የሚያስፈልገውን በማቅረብ ነበር። ለምን? ሰዎች በመንፈስ ስለሞቱ ለመንፈሳዊ ሕይወታቸው የሕይወት ምግብ ያስፈልገናል ብለው እንደማይነሱ ስለሚያውቅ ጊዜያዊውን ዘላለማዊ አስመስሎ ያቀርበዋል። ጌታ ኢየሱስ ደግሞ በዚህ ፈተና ስር ሊያስተምረን የሚፈልገው ከጊዜያዊውና ከጠፊ በስባሹ ሥጋ ይልቅ ለዘላለማዊ ሕይወታችን ስለሚያስፈልገን የሕይወት ቃል ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ለእርሱ ምን ይረባዋል ተብሎ ተጽፏልና። ስለሆነም በምድር ላይ ቃሉን ከመብላትና ከመጠጣት ሰዎች የሚራቡበት ዘመን ይመጣል። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ይቅበዘበዛሉ፣ ነገር ግን አያገኙም ተብሎ እንደተጻፈ ትንቢተ አሞጽ ምዕራፍ 8 ከቁጥር 11 እስከ 12 ቃሉን ለመስማትና ለመማር እግዚአብሔር የሚሰጠን ዕድል በማስተዋል መጠቀሙ ታላቅ ጥበብና ማስተዋል ነው። የሞተ ሥጋ ምንም እንደማይፈልግ ሁሉ የሞተችም ነፍስም ምንም አትፈልግም። ነገር ግን ሕያው በሆነው ሥጋ በኩል የእግዚአብሔርን ቃል ስትሰማ ከሞት ትነሳለች። እውነት እውነት እላችኋለሁ፣ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ፣ በመቃብርም ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይነሳሉ ተብሎ ተጽፏልና። ሁለተኛውን ፈተና ስንመለከት በእግዚአብሔር ቤተ መቅደስ የሚሰለፉትን የአገልጋዮች ሕይወት ይመለከታል። በእግዚአብሔር ቤት ለአገልግሎት ስንሰለፍ በማስተዋልና በትሕትና ማገልገልና በቤቱም ስንኖር በታማኝነት መውጣትና መግባት ካልቻልን ጌታ ኢየሱስን ያላፈረ ሰይጣን እኛን በቀላሉ ከመፈታተን ወደ ኋላ እንደማይል ማስተዋል ይኖርብናል። በተለይም ለአገልግሎት እንድንጠቀምበት የተቀበልነውን የጸጋ ስጦታ ያለ አግባብ ለግላችንና ለክብራችን እንድንጠቀምበት መልካም አማካሪ በመምሰል የሃይማኖት ካባ በመልበስና ቃለ እግዚአብሔርንም በመጥቀስ በጎናችን ተጠግቶ ያሾከሹካል። እግዚአብሔርን እሺ በሉ፣ ሰይጣንን ግን እምቢ በሉት፣ ተቃወሙት ተብሎ ተጽፏልና። ደግሞም ወንጌልን ለሌላው ሰብኬ እኔ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ተብሎ ስለተጻፈ የሃይማኖት አባቶችና ወንድሞች ሁሉ ከዚህ ላይ ቆም ብለው ለእኔ ነው ብለው ሊነቁና ራሳቸውን ሊመረምሩ ይገባቸዋል። አስቀድመን እንደተመለከትነው ማንኛውም ምእመን የእግዚአብሔር ቤተ መቅደስ ተብሎ ስለተጠራ በመቅደሱ ውስጥ የተጠራቀመውንና በጉልላት ራሱም ላይ የቆመውን በማስተዋል መመርመር ይኖርበታል። በሃይማኖት ብትኖሩ ራሳችሁን መርምሩ ተብሎ ተጽፏልና። በልብ ዙፋናችን የመንፈስ ቅዱስ ፍሬ ካልሞላበት፣ በራሳችንም መድኃኔ ዓለም ክርስቶስ ካላዘዘበት የስም ክርስትና ምን ይረባናል? ምንስ ይጠቅመናል? እሺ ብንል ብንታዘዝ ድምፁንም ብንሰማ የልባችንን በር ብንከፍትለት እርሱ ወደ ህይወታችን ገብቶ አዲስ ሰውን መፍጠር ይፈልጋል ይቻለዋል። በውስጣችንም የሚያውከን መንፈስ ቢኖር እርሱ በስልጣኑ ጠራርጎ ያስወግደዋል። ከዚያ አዲስ ሰው አዲስ ፍጥረት ኃጢአትና ሞት ዳግመኛ የማይነካን ሕያዋንና ሰማያዊ ባላገሮች ለመሆን እንበቃለን። ሶስተኛው ፈተና ይህን ክፍል ስንመለከት እንደ መጀመሪያው ፈተና ሰዎች ኃይል ካላነሳቸው በስተቀር የእግዚአብሔርን ቦታ ለመውሰድ ወደ ኋላ እንደማይሉ ያስተምረናል። እንኳን ረሃብ ጥጋብ ይቻላል ይላሉ አባቶች። ንጉሥ ሰሎሞንም አምላኩን የለመነው እጅግ ባለጠጋ አታድርገኝ እንዳልክድህ፣ ድሃም አታድርገኝ እንዳላማርር ብሏል። ይህም ማለት ብልጽግና ሰይጣን ሰዎችን ወደ ክህደት ለመሳብ የሚጠቀምበት አደገኛ ልጓም መሆኑን ያመለክተናል። እናስተውል፣ ሰይጣን ፈተናውን ወደ ሰዎች የሚያቀርበው በሆኑትና በያዙት ነገር እንዲጠራጠሩ የጥርጥር መንፈስ በመላክ የማያገኙትን እንደሚያገኙ አድርጎ በማሳየት ወይም በማስመኘት በውኑ እንዳትበሉ አዟልን? የእግዚአብሔር ልጅስ ከሆንክ ይህን አድርግ በማለት የጥርጥር መንፈስ በመጫር ነው። ከጌታ ኢየሱስ የምንማረው ደግሞ የመጣውን ፈተና ሁሉ እንዲህ ተብሎ ተጽፏል ብሎ ከመጽሐፍ ቅዱስ ቃሉን በመጥቀስ ድል እንዳደረገው ነው። ይህ ለእኛ ለክርስቲያኖች ወደር የሌለው ወሳኝ ትምህርት መሆኑን መገንዘብ ይኖርብናል። ወገኖቼ፣ በሕይወታችን የምንፈተነው በምንድን ነው? የሚመጣብንስ ፈተና የምንቋቋመው እንዴትና በምንስ መሳሪያ ነው? ከጌታ ኢየሱስ እንማር። በሕይወታችን የሚደርስብንን ቶሎም የሚከበንን ፈተና ሁሉ ወደ ኋላ ጥለን የእምነታችንን ጀማሪና ፈጻሚ የሆነውን ጌታ ኢየሱስ ያስተማረንን በመከተል በእምነትና በቃሉ እግዚአብሔር እነሆ በቃለ እግዚአብሔር ልንቋቋመው ይገባናል። ለዚህም እንደ ሰማን እንድንኖር ሕያው አምላካችን በቅዱስ መንፈሱ ይርዳን። አሜን።